ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ጥቅምት 24 2009 ዓ ም ዝግጅታችን ጀመረ።
2010 ጤና ይስጥልን እንደምናመሻችሁ። አስተናጋጆቻችሁ ቆንጂት ይታየና
ጤና ይስጥልን ክቡራትና ክቡራን፣ እኔም ሰሎሞን አባተ ነኝ።
በኦሮሚያ ክልል ፕሬዚደንት የሚመራ የልዑካን ቡድን ወደ ባህር ዳር ሄደ።
ህዝብ እንደ ህዝብ፣ አማራ እንደ አማራ በብሔረሰብ ደረጃ፣ ኦሮሞ እንደ ኦሮሞ በብሔረሰብ ደረጃ የተጋጩበት ሲጋጩ የኖሩበት ታሪክ የለም።
አቶ ንጉሡ ጥላሁን የአማራ ክልል የመንግሥት ኮሚኒኬሽንስ ጉዳዮች ቢሮ ኃላፊ ናቸው። ዝርዝሩ በአብይ ርዕስ ይቀርባል። ለአርዕስተ ዜናው ቆንጅት።
ኢትዮጵያ ውስጥ እየታየ ነው የሚባለውን ብሔር ተኮር ጥቃት ለማውገዝ መቀሌ ከተማ ለነገ ለጠራነው ሰልፍ የማሳወቂያ ደብዳቤ ለከተማው አስተዳደር አስገብተን እስካሁን ምላሽ አላገኘንም ሲል አረና ትግራይ አስታወቀ። የዩናይትድ ስቴትስ የአየር ኃይል ሰሜናዊ ሶማሊያ ውስጥ እስላማዊ መንግስት ቡድን ታጣቂዎች ላይ ያነጣጠረ ጥቃት እንዳካሄደ ተሰማ የሚሉትና ሌሎችም አሉን።
አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ኢትዮጵያ ውስጥ እየታየ ነው የሚባለውን ብሔር ተኮር ጥቃት ለማውገዝ መቀሌ ከተማ ለነገ ለጠራ ነው ሰልፍ የማሳወቂያ ደብዳቤ ለከተማው አስተዳደር አስገብተን እስካሁን ምላሽ አላገኘንም ሲል አረና ትግራይ ፓርቲ አስታወቀ። ነገር ግን ሕጉ ማሳወቅን ብቻ የሚጠይቅ በመሆኑ ሰልፉን በያዝነው ዕቅድ መሠረት ነገ እንደሚያካሂድ የፓርቲው የሕዝብ ግንኙነት ኃላፊ ለቪኦኤ ተናግረዋል። የቀበሌ ካድሬዎች በመቀሌ ዙሪያ የሚገኙ ነዋሪዎች በስብሰባው እንዳይገኙ የሚከለክል ግብረ ኃይል አቋቁመው ቤት ለቤት እየዞሩ በማስፈራራት ላይ ናቸው ሲሉ፣ ታክሲዎችና ተሳፋሪዎች ድንገተኛ ፍተሻ እየተደረገባቸው መሆኑንም ፓርቲው አስታውቋል። የትግራይ ክልል ኮሚኒኬሽንስ ጉዳዮች ቢሮ ምላሽ እንዲሰጥ ጥረት አድርገን ነበረ። ኃላፊው ስልካቸው ስለማይነሳ ለማግኘት አልተቻለም። ጽዮን ግርማ ዝርዝሩን ይዛለች።
የአረና ትግራይ ፓርቲ ህዝብ ግንኙነት ኃላፊ አቶ አምዶም ገብረስላሴ በነገው ዕለት በመቀሌ ከተማ የተጠራው ሰልፍ መነሻው በመቱና በኢሉባቡር የተፈጸሙ ግድያዎች መሆናቸውን ጠቅሰው፣ በአጠቃላይ ግን በኢትዮጵያ ብሔር ተኮር የሆኑ እንቅስቃሴዎችና ጥቃቶች እንዲቆሙ ለማውገዝ ነው ብለዋል።
በኢትዮጵያ የተለያዩ አካባቢዎች ብሔር መሰረት ያደረገ ግጭቶች እየተካሄዱ ነው። ብዙ በርካታ ሰዎች እየሞቱ ነው። በኦሮሚያና በሶማሌ የነበረ ግጭት የሚታወቅ ነው። በኦሮሚያ በመቱና በኢሉባቡርም ትግራይ ተወላጆችም በአማራም በሌሎችም እየደረሰ ያለ ዘግናኝ የሆነ ግድያም አለ። ብሔር በብሔር የመጋጨት ሁኔታም አለ። እነዚህ የሰብአዊና ዲሞክራሲያዊ መብቶች እንዲከበሩ ማንኛውም የኢትዮጵያ ዜጋ በተለያዩ አካባቢዎች ተንቀሳቅሶ የመስራት መብቱ እንዲከበርለት ድምጻችን ከፍ አድርገን ለማሰማት ነው።
መነሻው ብሔርን መሰረት አድርጎ ነው ብልሃል። በተለያየ ጊዜ ሪፖርቶች ሲወጡ የክልሎቹ መንግስታት ብሔርን መሰረት ያደረገ ጥቃት አልተፈጸመም፣ ጉዳዩን ብሔርን መሰረት ያደረገ የሚያስመስሉት የተደራጁ ኃይላት ናቸው እያሉ መግለጫ ይሰጣሉ። በእናንተ በኩል እንዴት ነው ብሔርን መሰረት ያደረገ ነው የምትሉት?
ከራሱ ከኢህአዴግ ሚዲያዎች ወይም መግለጫዎች ብንወስድ የኦሮሚያ ኮሚኒኬሽን፣ የመንግስት ኮሚኒኬሽን ሚኒስትር፣ የአማራም ከትግራይ ህዝብ ግንኙነት የኮሚኒኬሽን ጽህፈት ቤትም የወጡ የራሳቸው ማስረጃዎች አሉ። ባለፈው ከትግራይ የወጣ ብሔር መሰረት ያደረገ ወደ ግጭት የሚያነሳሳ ዜናዎችና ዘገባዎች እየሰራችና ማስጠንቀቂያ ብሎ ጻፈዋል እና ከራሳቸውም በተለያየ ጊዜ የሚወጣ ነው።
አቶ አምዶም አያይዘው በአጠቃላይ ኢትዮጵያ ውስጥ ብሔርን ተኮር ያደረገ እንቅስቃሴና ጥቃት መኖሩን ሊወገዝ ይገባዋል፣ ይህንንም ሁሉም ሰው ሊያደርገው ይገባል ብለዋል። ነገ በሮማናት አደባባይ የተጠራው ሰልፍም ይህን ጉዳይ በአደባባይ ለማወገዝ እንደሆነ ጠቁመዋል። ሰልፉን በተመለከተ ለክልሉ መስተዳድር በደብዳቤ ማሳወቃቸውን ገልጸው፣ ነገር ግን በካድሬዎች ከትላንት ጀምሮ ጫና እየተደረገ መሆኑን ጠቁመዋል።
ከትላንት ጀምሮ ህብረተሰቡ ፍተሻ እየተካሄደ ነው። ባጃጆች እንዳትሄዱ እየተባለ ነው። ታክሲዎች እንዳትሳተፉ እየተባለ ነው። በቴክስትም ወደ እያንዳንዱ ሰራተኛ ኢሌጋል ነውና እንዳትሄዱ እንዳትሳተፉ እየተባለ ነው። መቀለ ዩኒቨርሲቲም እንዳለ ነገ ቅዳሜ ነው፣ ክላስ አልነበረም። ማንኛውም አስተማሪና ተማሪ ከግቢ እንዳይወጣ ተብሏል። በየቀበሌውም ቤት ለቤት እየዞሩ የቀበሌ ካቢኔዎችም ለህገ ስብሰባ እንዳለ ድንገት እየጠሩ ነው፣ እያስፈራሩ ነው። ማንም እንዳይቀር ዛሬ ከቀረ እያሉ እያስጠነቀቁ ነው። በተጨማሪም በመቀለ ዙሪያ ያሉ የእንደርታ ወረዳ ነዋሪዎችም ከልካይ ግብረ ኃይል ተቋቁመው ወደ እኛ ሰልፍ እንዳይመጣ በኃይለኛ እየከለከሉ ነው።
የትግራይ ክልል የኮሚኒኬሽን ጉዳዮች ኃላፊ አቶ ገብረ ሚካኤል መለስ በዚህ ጉዳይ ላይ ምላሽ እንዲሰጡን በተደጋጋሚ በእጃቸውም በቢሮቸውም ስልክ ደውለን ስልካቸው ስለማይነሳ ምላሻቸውን ለማካተት አልቻልንም። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ።
የዩናይትድ ስቴትስ የአየር ኃይል ሰሜናዊ ሶማሊያ ውስጥ እስላማዊ መንግስት ነኝ የሚለው ቡድን ላይ ያነጣጠረ ጥቃት ማካሄዱን የመከላከያ ሚኒስቴር ባለስልጣናት ለቪኦኤ ገለጹ። የመከላከያ ሚኒስትሩ ባለስልጣን ስለ ጥቃቱ ኢላማዎች በዝርዝር ባይናገሩም በጥቃቱ ቢያንስ አንድ ሰው ላይ ጉዳት ደርሷል ብለዋል። ቃንዳላ የምትባለው የሶማሊያ ከተማ ምክር ቤት ሊቀመንበር ጃማ ሞሐመድ ቁርሼ በበኩላቸው ለቪኦኤ የሶማሊኛ አገልግሎት በሰጡት ቃል ከፊል ራስ ገዟ ፑንትላንድ ከምትገኘው ከተማ 60 ኪሎ ሜትር ርቀት ላይ ባለ ቡካ የሚባል መንደር የአይሲስ ካምፕ ብዛት ያለው የሚሳይል ድብደባ ደርሶበታል ብለዋል። ከስፍራው በሚደርሰን ሪፖርት መሰረት አሉ እኚሁ የሶማሌ ባለስልጣን፣ ከተራራማው አካባቢ ያለው የጽንፈኛው ቡድን ካምፕ ቢያንስ 6 ሚሳይሎች ተተኩሰውበታል። ይህ በዚህ እንዳለ የዩናይትድ ስቴትስ መንግስት ለሶማሊያ መንግስት የሚሰጠውን የእርዳታ ገንዘብ ሊቀንስ ነው ተብሎ የወጡትን ዘገባዎች አስተባብሏል። ስማቸው ያልተጠቀሰ የሶማሊያ ባለስልጣናት በቅርቡ ሞቃዲሾ ውስጥ ከ350 በላይ ሰዎች የገደለውን ጥቃት በማመቻቸት በመርዳታቸው ዩናይትድ ስቴትስ እርዳታዋን ሳትቀንስ አትቀርም የሚሉ ዘገባዎች በሶማሌ መገናኛ ብዙሃን ወጥተው ነበር። ሌሎች ሪፖርቶች ደግሞ እርዳታው የሚቀነሰው የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ባካሄደው የውስጥ ክትትል የሚኒስቴር መስሪያ ቤቱ የአፍሪካ ክፍል የዩናይትድ ስቴትስ እርዳታ አልሸባብ እጅ አለመግባቱን ማረጋገጥ እንዳልቻለ ስለተደረሰበት ነው የሚሉ ዘገባዎች ወጥተዋል። የውጭ ጉዳይ ሚኒስቴር በኢሜይል ለቪኦኤ በሰጠው ቃል ሪፖርቶቹ ጥቅስ የተሳሳቱ ናቸው ብሏል። ይህ በዚህ እንዳለ የሶማሊያ መሪዎችና የክፍለ ሀገር አስተዳዳሪዎቹ የጋራ የጸጥታ ጥበቃ እቅድ ስራ ላይ ስለሚውልበት መንገድ ሊነጋገሩ ሞቃዲሾ ውስጥ ዛሬ ለአራተኛ ቀን ስብሰባ ማካሄዳቸው ታውቋል።
የዚምባብዌ ባለሥልጣናት ለአንድ የቴሌቪዥን ጣቢያ ዌብሳይት የምትሠራ አሜሪካዊት ጋዜጠኛ አሰሩ። የቀረበባት ክስ በማኅበራዊ መገናኛ ብዙሃን ዘገባዎቿ የፕሬዚደንት ሮበርት ሙጋቤን መንግሥት ሥልጣን ታናንቃለች የሚል መሆኑን ጠበቆቿ ገልጸዋል። ሪፖርተራችን ሴባስቲያን ሞፉ ከሐራሬ ዘግቧል። ሶሎሞን ክፍሌ ያቀርበዋል።
ጋዜጠኛ ማርታ ኦዶኖቫንን የወከለውና የዚምባብዌ ጠበቆች ለሰብአዊ መብቶች መከበር የተሰኘው ቡድን እንደሚለው ፖሊስ ዛሬ ማለዳ በሐራሬ የሚገኘውን መኖሪያ ቤቷን ወሮ አንዳንድ የኤሌክትሮኒክስ መገልገያዎቿን ወስዶባታል። የጠበቆቹ ቡድን ቃል አቀባይ ኩምቢሬ ማፉንዳ ለአሜሪካ ድምፅ ራዲዮ ጣቢያ ሲናገሩ የኦዶኖቫን የመታሰር ዜና እንግዳ አልሆነብንም ብለዋል።
ምክንያቱም ሰዎችን እያሰሩ የፕሬዚዳንቱን ስልጣን በማኮስመንና በመዝለፍ ክስ የመመስረት አሳሳቢ የሆነ አካሄድ እየታየ መሆኑን በመገንዘባችን ነው። ስለዚህ ይህን ጉዳይ የምናየው ተቃውሞን ለማፈን የተያዘው ጥረት እየተጠናከረ እንደመጣ ነው። ከትዊተር ጋር በተያያዘ የሳይበር ሴኪሪቲ የተሰኘ ሚኒስቴር ከተቋቋመ በኋላ የተፈጸመ የመጀመሪያው እስራት ነው። በመሆኑም በእርግጥ በሁኔታው አልተገረምንም። ይሄ መንግሥት በተለይ ወደ 2018 ምርጫ እየተቃረብን ብሄድን ቁጥር ሐሳብን በነጻነት የመግለጽ መብት እንደሚያስፈራውና እንደሚያሳስበው እናውቃለን።
የፕሬዝዳንት ሙጋቤ ቃል አቀባይ ባለፈው ወር ሲናገሩ አለቃቸው የሳይበር ሴኪሪቲ የተባለ የማኅበረሰብ መገናኛ ብዙሃንና የኢንተርኔት አገልግሎቶችን አላግባብ በመጠቀም የሚወነጀሉ አይጦች ሲሉ የጠሯቸውን በሙሉ እየተከታተለ በቁጥጥር ስር የሚያውል የሚኒስቴር መሥሪያ ቤት አቋቁመዋል ብለዋል። በዚምባብዌ የዩናይትድ ስቴትስ ኤምባሲ ቃል አቀባይ ዴቪድ ማጓየር በዛሬው ዕለት የአሜሪካዊቷን ጋዜጠኛ መታሰር አረጋግጠዋል።
U.S. Embassy Consular Services have been in contact with the American citizen.
የዩናይትድ ስቴትስ ኤምባሲ የቆንስላ አገልግሎቶች ሰጪ ክፍል ከአሜሪካዊቷ ዜጋ ጋር ግንኙነት ሲያደርግ ቆይቷል። ከታሰረች በኋላም ጠበቃ የቆመላት መሆኑን አረጋግጠናል። በርግጥም ሁኔታው አሳስቦናል። በቅርበትም እንከታተለዋለን።
የዚምባብዌ ጠበቆች ለሰብአዊ መብቶች መከበር የተሰኘው ቡድን ጋዜጠኛ ማርታ ኦዶኖቫን ምናልባት ነገ ቅዳሜ ፍርድ ቤት ልትቀርብ ትችላለች ብሏል።
በዩናይትድ ስቴትስ በዚህ ሳምንት ኒውዮርክ ከተማ ውስጥ 8 ሰዎችን በሚነዳው መኪና ሆን ብሎ እየገጨ የገደለው የ29 ዓመቱ የኡዝቤክስታን ተወላጅ የኛ ሰው ነው ሲል ራሱን እስላማዊ መንግስት ብሎ የሚጠራው ቡድን ተናገረ። ሽብርተኛው ቡድን አልናባ በሚባለው ሳምንታዊ ጋዜጣው ላይ ሳይፉሎ ሳይፖቭ የኛ ተዋጊ ነው አለ እንጂ ለዚያ ያቀረበው ማስረጃ የለም። በመጨረሻም ዜና አረፍት።
ገጣሚ መምህር፣ የፍልስፍና ሊቅ፣ ጋዜጠኛ ሶሎሞን ደሬሳ ትናንት ጥቅምት 23 2010 ዓመተ ምህረት በ80 ዓመት እድሜው አርፏል። በዚህ ምሽት ዝግጅታችን እናስበዋለን። ዜናው በቃ።
አድማጮች፣ ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈው ፕሮግራማችን ነው።
ይህን አገር በሰላም ለማራመድ ቃል የገባ ነው፣ በህገ መንግስቱ የማለ ነው እና ሰላም የማስጠበቅ ኃላፊነቱ ኢህአዴግ ነው። አወቀም አላወቀም ሰላም ደፍርሶ ሰው በተጎዳ ጊዜ ተጠያቂው ኢህአዴግ ነው።
በጥያቄዎ መልስ ዝግጅት ይመለሳሉ። ዶክተር ያዕቆብ ኃይለማርያም ናቸው የሰማችኋቸው።
አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ክፍለ ጊዜ እንሻገራለን። በቅድሚያ የዕለቱ አብይ ርዕስ
የአማራና የኦሮሞ ህዝቦችን ዘመን ያስቆጠረ ትስስር አንድነትና ወንድማማችነት ለማጠናከር በሚል የኦሮሚያ ክልል ፕሬዚደንትን ጨምሮ አባገዳዎች፣ የሀገር ሽማግሌዎችና ታዋቂ ግለሰቦች የተካተቱበት ቡድን ባህር ዳር መግባቱንና 1500 ሰው የሚሳተፍበት ጉባኤ ነገ እንደሚካሄድ የሁለቱ ክልሎች መንግስታት አስታውቀዋል። የአማራና የኦሮሞ ብቻ ሳይሆን የሁሉም ህዝቦች ትስስር መጥበቅ አለበት ብለዋል ልዑካኑ። ይህ የዕለቱ አብይ ርዕስ ዘገባችን ነው። እንደደረሰን እናቀርባለን። በአሁኑ ሰዓት እየተዘጋጀ ነው።
የኢትዮጵያ የምርጫ ስርዓት ቀደም ሲል ሶሎሞን ያነበበውን የምሽቱን አብይ ርዕስ እንደደረሰን እናቀርባለን። ወደሚቀጥለው ዘገባ መሻገሬ ነው። የኢትዮጵያ የምርጫ ስርዓት የአብላጫ ድምፅና የተመጣጣኝ ውክልና ስርዓት አንድ ላይ የሚሰሩበት ቅይጥ ትይዩ የምርጫ ስርዓት ሊሆን ነው። ከፓርላማው መቀመጫዎች 80% እስካሁን በነበረው የአብላጫ ድምፅ ስርዓት 20% ደግሞ በተመጣጣኝ ውክልና ስርዓት የሚያዙ እንዲሆኑም ኢህአዴግና ተቃዋሚዎች ከስምምነት ደርሰዋል። 550 የነበሩት የኢትዮጵያ የፓርላማ መቀመጫዎች ወደ 660 ከፍ እንደሚሉም ይጠበቃል። እስክንድር ፍሬው ዘገባ ልኳል።
ቅይጥ ትይዩ የሚለው የምርጫ ስርዓት በኢትዮጵያ ተግባራዊ መደረግ እንደሚጀምር ተረጋግጧል። በገዢው ኢህአዴግና በ16 አገር አቀፍ ፓርቲዎች መካከል እየተካሄደ ያለው ድርድር የአገሪቱን የምርጫ ስርዓት በተመለከተው በዚሁ ርዕስ ላይ ዛሬ ከስምምነት ደርሷል። ስምምነቱ ኢህአዴግ ወደ ስልጣን ከመጣበት ጊዜ ጀምሮ ሲተገበር የነበረው የአብላጫ ድምፅ ስርዓት ለመጀመሪያ ጊዜ እንዲሻሻል የሚያደርግ ነው። በዚህም መሰረት በየምርጫ ክልሉ አንደኛ ሆነው የሚያጠናቅቁ እጩዎች ብቻ ፓርላማ የሚገቡበት የዚህ የነባሩ የምርጫ ስርዓት ድርሻ 80% ብቻ ሆኖ ይቀጥላል። ከፓርላማው ወንበሮች 20% የሚሆኑት ደግሞ በተመጣጣኝ ውክልና ስርዓት መሰረት በምርጫው ያሸነፉም ያላሸነፉም ፓርቲዎች በመረጣቸው ህዝብ ቁጥር መጠን የሚከፋፍሏቸው ይሆናሉ ማለት ነው። በርዕሱ ላይ ሲካሄድ የቆየው ድርድር እስካሁን ያልተቋጨው ተቃዋሚዎች የዚህ የተመጣጣኝ ውክልና ድርሻ ከፍ እንዲል ሲጠይቁ በመቆየታቸው ነው። ከዚህ በፊት በነበረው የድርድሩ ውሎ ፓርቲዎች ባገኙት የመራጭ ህዝብ ቁጥር መጠን ወንበር የሚከፋፍሉበት የዚህ የተመጣጣኝ ውክልና ድርሻ 40% እንዲሆንም ነው ራሳቸውን 11 በማለት የሚጠሩት ፓርቲዎች ሲጠይቁ የቆዩት። የዚህ የተመጣጣኝ ውክልና ድርሻ 15 ከመቶ እንዲሆን ሲከራከር የቆየው ኢህአዴግ በበኩሉ 20 ከመቶ እንዲሆን የሚጠይቀውን የመጨረሻ አቋሙን ያሳወቀው ከቀናት በፊት ነበር። የተመጣጣኝ ውክልና ድርሻ 40 ከመቶ እንዲሆን ሲጠይቅ የቆየው የ11ዱ ተቃዋሚዎች ስብስብ ዛሬ 20 ከመቶ የሚለውን ይህንን ሐሳብ መቀበሉን አስታውቋል። ከነዚህ ፓርቲዎች አንዱ የሆነው የመያድ ምክትል ፕሬዝዳንት አቶ ሙሉጌታ አበበ 20 ከመቶ የሚለው ስሌት የሚያሰራ እንዳልሆነ ነገር ግን ለድርድሩ ስኬት ሲሉ መቀበላቸውን አብራርተዋል።
አሳታፊነቱ ምንም ትርጥር የለውም። ሊያሳተፍ የሚችል ፐርሰንት አይደለም ብለን እናምናለን። የሆነ ሆኖ ግን ለዲሞክራሲ ግንባታ ለዚች መተኪያ ለሌላት ሀገራችንና ለህዝቦቿ ከሰላማዊ ትግል መርህ አንጻርም ድርድር አንደኛው አማራጭ ስለሆነ ይሄ ድርድር በመቻቻል መንፈስ እንዲቀጥል የበኩላችንን ሚና ለመጫወትና አስተዋጽኦ ለማድረግ ተከበሩ ዶክተር ጃኔ የተናገሩትን ቃል በመድገም ልዩነታችን እንደተጠበቀ ሆኖ ድርድሩ እንዲቀጥል ኢህአዴግ ያቀረበውን 80-20% ለሙከራ ጊዜ የተከበሩ አቶ ትግስቱ እንዳሉት ህግ ሆኖ ወይም በህገ መንግስት የሚቀመጥ እንዳይሆን ያሳሰብ በምርጫ ስርዓት አዋጅ ስር እንዲቀመጥ አደራ ጀመር እናሳስባለን። ከሌላ አንጻር ግን የ11ዱ የ40-60 አቋም እንደተጠበቀ ሆኖ 20-80 በገዢው ፓርቲ የቀረበውን ፐርሰንት ተቀብለናል።
የሌላው የ11ዱ ፓርቲዎች ስብስብ የአንድነት ለዲሞክራሲና ለፍትህ ፓርቲ ሊቀመንበር አቶ ትግስቱ አወሉ ደግሞ ያለው ሁኔታ የተገኙ አጋጣሚዎችን ሁሉ መጠቀምን የግድ እንደሚል ነው የተናገሩት።
የዲሞክራሲ ረሃብ አለን እኛ። ሲኖርህ ነው የምትመርጠው። ይሄ በራሱ ቅድም ተገልጿል፣ በራሱ ውጤት አይደለም። ይሄ መለወጥ ያለበት በስራ ነው ብለን እናምናለን። ይሄ ነው ትልቁ ነገራችን። ሁለተኛው ነገራችን ይሄ እድል በምንም መንገድ ቀዳዳ ሲገኝ ሚስማረግ የፖለቲከኞች ባህሪ አይደለም።
የተመጣጣኝ ውክልና ድርሻ 20 ከመቶ መሆኑን የተቃዋሚዎቹ ስብስብ የተቀበለው የሚያሰሩ ሁኔታዎች እንዲመቻቹ ተስፋ በማድረግ ጭምር መሆኑን የተናገሩት ደግሞ የኢዴፓ ሊቀመንበር ዶክተር ጫኔ ከበደ ናቸው።
የ11ዱ ስብስብ የገዢው ፓርቲ ቁርጠኝነት አለበት ወይ? ገዢው ፓርቲ የመድበለ ፓርቲ ስርዓቱን ለማስፋት ቁርጠኛ አካሄድ አለው ወይ? ስለዚህ 20%ቱም በራሱ ሙሉ በሙሉ ምህዳሩን ያሰፋዋል የሚል እምነት በእኛ በኩል የለንም። 40% ማድረግ ነው እውን የፖለቲካ ምህዳሩ ይሰፋል ወይ የሚለውም ሌላ ጥያቄ ነው። ምክንያቱም ህጎች ናቸው ሊያሰሩን የሚችሉት። መሻሻልም ያለባቸው ህጎች ናቸው፣ ከውስጥ ያሉ ህጎች። ስለዚህ አጠቃላይ ከምርጫ ቦርድ አደረጃጀትና አወቃቀር ጀምሮ በውስጡ ያሉ 53299 በውስጡ ያሉ ነገሮች ሊያሰሩ ሊያሰትፉ በሚችሉ መንገዶች ላይ ገዢው ፓርቲ በእርግጠኝነት ሊሰጠን የሚገባቸው ነጥቦች አሉ ብለን እናምናለን። በቦዲው ላይ ሊስተካከሉ የሚችሉ
የ11ዱ ፓርቲዎች ስብስብና ሌሎችም ተደራዳሪዎች የተመጣጣኝ ውክልና መቶኛ ላይ የቀረበውን ሐሳብ መቀበላቸውን ያወደሱት ደግሞ የኢህአዴግ ምክር ቤት ጽፈት ቤት ኃላፊና ዋነኛ ተደራዳሪ አቶ ሽፈራው ሽጉጤ ናቸው።
እነሱም እንዳሉት ይህኛው ድርድር በአይነቱ ልዩ የሚያደርገው ነገር ምንድን ነው? ወሳኝ የሆኑ የዲሞክራሲ ምህዳሩን ለማስፋት የሚያስችሉ ጉዳዮች ላይ ሰጥቶ በመቀበል ሂሳብ በመቀራረብ በመደማመጥ እየተነጋገር እንደመጣ ነው። ይህ ምናልባት ከድርድሩ የወጡ ፓርቲዎችም ጭምር ቢኖሩ ኖሮ ምን ያስተዋጽኦ ሊያደርጉ እንደሚችሉ መልእክት ማስተላለፍ የሚችል ይመስለኛል። የሀገራችን ፖለቲካ በጀብደኝነት መምራት ማናችንንም አይጠቅመንም። በኃይል ማንም አሸናፊ አይሆንም። በመቀራረብ በመተማመን በሀሳብ መበላለጥ ነው ሀገርን ህዝብን የሚቀይረው።
የኢትዮጵያ ራዕይ ፓርቲ ኢራፓ ግን የምርጫ ስርዓቱ ሙሉ በሙሉ ወደ ተመጣጣኝ ውክልና እንዲቀየር በያዘው አቋሙ ገፍቷል። ይህ የማይሆን ከሆነ ግን አሁን በስራ ላይ ያለው የአብላጫ ድምፅ የምርጫ ስርዓት ባለበት እንዲቀጥል ነው የጠየቀው። ኢህአዴግና የተቀሩት ፓርቲዎች 20 ከመቶ የሚለውን የተመጣጣኝ ውክልና ድርሻ በመቀበላቸውም ነው ቤቱ ከስምምነት እንደደረሰ የተገለጸው። አዲሱ የምርጫ ስርዓት ከሚቀጥለው አጠቃላይ ምርጫ ጀምሮ ተግባራዊ እንደሚደረግ ፕሬዝዳንት ዶክተር ሙላቱ ተሾመ ለፓርላማው ባደረጉት የመክፈቻ ንግግር መጠቆማቸው ይታወሳል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ክቡራትና ክቡራን አድማጮች ቀደም ሲል አስተዋውቀን የነበረው የዕለቱ አብይ ርዕስ ዘገባ ተጠናቋል። አሁን እናሰማለን። የአማራና የኦሮሞ ሕዝቦችን ዘመን ያስቆጠረ ትስስር አንድነትና ወንድማማችነት ለማጠናከር በሚል የኦሮሚያ ክልል ፕሬዚደንትን ጨምሮ አባገዳዎች፣ የሀገር ሽማግሌዎችና ታዋቂ ግለሰቦች የተካተቱበት ቡድን ባህር ዳር ገብቷል። 1500 ሰው የሚሳተፉበት ጉባኤ ነገ እዚያው ባህር ዳር ላይ ይካሄዳል። የኦሮሞና የአማራ ብቻ ሳይሆን የሁሉም ሕዝቦች ትስስር መጥበቅ አለበት ብለዋል ሁለቱም መንግስታት። ጽዮን ግርማ ዘርዝራላት።
የአማራ ክልል ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ ንጉሱ ጥላሁን የክልላቸው መንግስት ከክልሉ አጎራባች ከተሞች ጋር ያለውን የህዝብ ትስስር ለማጠናከር እየሰራ መሆኑን ጠቁመዋል። በነገው ዕለትም የዚህ አካል የሆነው የአማራና ኦሮሞ ህዝቦችን ዘመን ያስቆጠረ ትስስር አንድነትና ወንድማማችነትን የበለጠ ለማጠናከር የሚረዳ የውይይት መድረክ መዘጋጀቱን
በእቅዱም መሰረት ከትግራይ ብሔራዊ ክልላዊ መንግስት ጋር የህዝብ ለህዝብ ግንኙነት አንድ ዙር በመቀሌ ከተማ አካሄዷል። በቅርብ ጊዜ በጎንደር ከተማ ይካሄዳል። የዛው አካል የሆነው በነገው ዕለት ቅዳሜ የሚከበረው ኦሮሞና የአማራ ህዝቦች የጋራ መድረክ አንዱ ነው። ከዛም ባሻገር ክልሉ ከቤኒሻንጉልና ከአፋር ብሔራዊ ክልሎች ጋራ ይዋሰናል። ከነዚሁም ክልሎች ጋራ የህዝብ ለህዝብ ግንኙነት ያደርጋል። እናም ኦሮሞና የአማራ ህዝቦች የጋራ መድረክ የዚሁ አካል ሆኖ ዋነኛ ዓላማው የኦሮሞና የአማራ ህዝቦች ለዘመናት የነበራቸው አንድነትና ትስስር፣ አብሮነት፣ በጋራ ተቻችሎና ተከባብሮ የመኖር ከዛም አልፎ በርካታ የአማራ ህዝቦች ኦሮሚያ ብሔራዊ ክልላዊ መንግስት ይኖራሉ። በአማራም ብሔራዊ ክልላዊ መንግስት የኦሮሞ ህዝቦች የራሳቸው በዞን ደረጃ የተደራጀ ብሔረሰብ አስተዳደር አደራጅተው የራሳቸው ምክር ቤት ኖሯቸው በአፍ መፍቻ ቋንቋ እየሰሩ ህጻናት በአፍ መፍቻ ቋንቋቸው እየተማሩ የሚኖሩበት ክልል ነው። በአማራ ክልልም የሚኖሩ ይሁኑ በኦሮሚያ ክልል የሚኖሩ የአማራ ተወላጆች በሁለቱም ክልሎች ሲኖሩ የተፈጠረ የህዝብ ለህዝብ መስተጋብር አንድነት፣ አብሮነት አለ። ይሄ ማለት እንግዲህ መዋለድ፣ መዛመድ እና መተሳሰር የነበረና ያለ ነው። ይሄንን ትስስርና አብሮነት፣ አንድነት በማጠናከር በሀገራችን የህብረ ብሔራዊ ዴሞክራሲያዊ ስርዓት እየገነባን ነው፣ ፌዴራላዊ ስርዓት እየገነባን ነው። ኢትዮጵያውያንን አብሮነትና አንድነት ለማጠናከር ታስቦ የተዘጋጀ ነው። በዋናነት በሁለቱ ክልል ህዝቦች አንድነትና አብሮነት ላይ የሚመክር ሆኖ በቀጣይም በሀገሪቱ ህዝቦች የሚኖር አንድነትና ግንኙነት ላይ የሚመክር የሁለቱን ህዝቦች ትስስር በማጠናከር የኢትዮጵያውያንን ትስስር ማጠናከር ዓላማው ያደረገ መድረክ ነው። ይሄ መድረክ
በዚህ መድረክ ላይ ወደ 1500 ሰው እንደሚሳተፍ አቶ ንጉሱ ጨምሮ አስረድተዋል።
በኦሮሚያ በኩል አባገዳዎች፣ አገር ሽማግሌዎች፣ ታዋቂ ግለሰቦች፣ ታዋቂ አርቲስቶች እና የክልሉ ፕሬዚደንት ርዕሰ መስተዳድር ጨምሮ አመራሮች ይገኛሉ። በአማራ በኩል ደግሞ እንደዚሁ የሀገር ሽማግሌዎች እና ታዋቂ ግለሰቦች፣ የአስር ዩኒቨርሲቲዎች አሉ በኛ ክልል፣ የዩኒቨርሲቲ ምሁራን፣ የባህር ዳር ህዝብ በመድረኩ ይታደማል። በአጠቃላይ ወደ 1500 በላይ የሚሆን ህዝብ ምክክር የሚያደርግበት ነው። በዚህ መድረክ ላይ ሁለት የዩኒቨርሲቲ ምሁራን ጥናታዊ ጽሁፍ ያቀርባሉ። ለመነሻ ለውይይት መነሻ የሚሆን በኢትዮጵያ አብሮነት፣ በአማራና ኦሮሞ ህዝቦች ትስስር ፈተናዎቹ፣ የወደፊት አቅጣጫዎቹ ላይ የሚያተኩሩ ለውይይት መነሻ የሚሆኑ ጽሁፎችን ያቀርባሉ።
የኦሮሚያ ክልል የኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ አዲሱ አረጋ በበኩላቸው ለአፋን ኦሮሞ ዝግጅት ክፍላችን በሰጡት አስተያየት እኩልነት የተከበረባት፣ ወንድማማችነትና ፍትህ ያለባት ሀገር ለመገንባት የሚደረገው ትግል ውስጥ የዚህ የሁለት ህዝቦች አስተዋጽኦ ከፍተኛ በመሆኑ እንዲህ ያለ ውይይት አስፈላጊ ነው ብለዋል።
ካየውንሳ አኩም አቤከሙ ብየ ኢትዮጵያ ለምቱ ከነጃሩ ከሰቲ ኡመኒ ኦሮሞ ፊ ኡመኒ አማራ በሮተ ጤራ ዳፊ ሀሪሮ ጭማ ቀቡቱራኒ ሀሪሮ ሲያሳ አዋሱማ ፊ ዲነግዴ ጭማ
ኢትዮጵያ የምትባለውን ሀገር በመገንባት ሂደት ውስጥ የኦሮሞና የአማራ ህዝቦች ከፍተኛ ትስስር አላቸው። ትስስሮቻቸው የፖለቲካ፣ የማህበራዊ እንዲሁም የንግድ ናቸው። በእነዚህ ትስስሮች ምክንያት ይህችን አገር ገንብተዋል። በተለያዩ ጊዜዎች የመጡ የውጭ ወራሪ ኃይሎችን አብረው መክተዋል። ደርግን በማስወገድም እንዲሁ የኦሮሞ ልጆችና የአማራ ልጆች መራራ ትግል አድርገዋል። ከዚህ ሁሉ አልፎ ደግሞ ሁለቱ ህዝቦች በጋብቻ በደም ተሳስረዋል። በሚሊዮን የሚቆጠሩ የአማራ ልጆች ኦሮሚያ ክልል ውስጥ ይኖራሉ። በሺዎች የሚቆጠሩ ኦሮሞዎችም አማራ ክልል ውስጥ ይኖራሉ።
ከኦሮሚያ ክልል ወደ አማራ ክልል የተጓዙት እንግዶችም አንለያይም አንድ ነን የሚሉ መፈክሮችን ይዘው ወደ ከተሞቹ ገብተዋል ተብሏል። አቶ ንጉሱ በበኩላቸው ህዝብ ለህዝብ የተጋጨበት ታሪክ የለም ብለዋል።
የኦሮሞና የአማራ ብሔረሰብ አባላት ይሁን የየትኛውም ብሔረሰብ አባላት የህዝብ ለህዝብ አለመስማማትና ግጭት በመሰረታዊነት የለም ሊኖርም አይችልም። ህዝብ እንደ ህዝብ፣ አማራ እንደ አማራ በብሔረሰብ ደረጃ፣ ኦሮሞ እንደ ኦሮሞ በብሔረሰብ ደረጃ የተጋጩበት ሲጋጩ የኖሩበት ታሪክ የለም። በየአካባቢው የሚነሱ ግጭቶች ግን መነሻቸው ምንም ይሁን ምን ብሔረሰቦቹን ህዝቦቹን ለማጋጨት በአማራና በኦሮሞ ብቻ ሳይሆን በሌሎቹም ብሔረሰቦች ዘንድ የማጋጨት ግጭቶቹን የብሔር መልክ ለማስያዝ የሚደረጉ እንቅስቃሴዎች አሉ። እናም እነዚህ ወደ ብሔር መልክ ይቀየራሉ፣ ሲቀየሩም አይተናል። በዚህም ህይወት ጠፍቷል፣ አካል ጎድሏል፣ ንብረትም ጠፍቷል፣ የግለሰቦችም የሀገር ንብረት ማለት ነው። በዋናነት ግን በየትኛውም ጊዜ የትኛውም ህዝብ ከግጭት ምንም ስለማያተርፍ ኦሮሞ በብሔርነት አማራ በብሔርነት ግጭት የሚፈጥሩበት ታሪክ አይደለም ያለው። ምክንያቱም ህዝቦቹ አብረው ተሳስረው ተዋልደው ተዛምደው የኖሩ ህዝቦች ናቸው። ግጭቱን ወደ ብሔር ለማመልክ ለማስያዝ በሚንቀሳቀሱ ወገኖች በኩል የብሔረሰቡ አባላት ለአማራና ለትግራይ ተወላጆች ከለላ መከታ ሲሆኑ ጉዳት ደርሶባቸዋል፣ አካላቸው ተጎድቷል፣ ጥቃት ደርሶባቸዋል። ስለዚህ አሁንም መድረክ እነዚህ ግጭቶች እንደተጠበቁ ሆነው ለዚህ ፋይዳ ያለው መሆኑ እሙን ሆኖ ለመጪው ትውልድም አንድነትን፣ አብሮነትን፣ መቻቻልንና ፍቅርን ማውረስ አላማው ያደረገ የጋራ የህዝቦች መድረክ ነው ማለት ነው።
የሁለቱም ክልል መንግስታት ቃል አቀባዮች ከዚህ ጉባኤ የበለጠ ወንድማማችነትን የሚያስተሳስር ውጤት እንደሚጠብቁ ጠቁመዋል። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ። ወደሚቀጥለው ዘገባ ስናልፍ ደግሞ በቀድሞ የአዲስ አበባ ዩኒቨርሲቲ መምህርና የኦሮሞ ፌዴራሊስት ኮንግረስ ፓርቲ ሊቀመንበር በዶክተር መረራ ጉዲና ላይ ሁለት የአቃቤ ሕግ የደረጃ ምስክሮች ዛሬ ተሰምተዋል። በሌላ በኩል በቀድሞ የሰማያዊው ፓርቲ የህዝብ ግንኙነት የአቶ ዮናታን ተስፋዬ የይግባኝ ክርክር ተሰምቷል። በሌላ የፍርድ ቤት ዜና ደግሞ የቀድሞ የመኢአድ አመራር አባል አቶ ማሙሸት አማረ የክስ መቃወሚያ ውድቅ ተደርጓል። ጽዮን ግርማ ዝርዝሩን ይዛለች። በዶክተር መረራ ጉዲና ላይ አቃቤ ሕግ የቆጠራቸው የደረጃ ምስክሮችን ለመስማት የቀጠረው የፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት የሁለት የደረጃ ምስክሮችን ምስክርነት ማድመጡን ከጠበቆቻቸው አንዱ አቶ ወንድሙ ኢብሳ ተናግረዋል። ምስክሮቹ ዶክተር መረራ ታህሳስ 14 2009 ዓ.ም ማዕከላዊ ወንጀል ምርመራ ውስጥ ከኮምፒውተሮቻቸው የወጣ ጽሑፍ የራሳቸው መሆኑን አምነው ሲፈርሙ መመልከታቸውን ለማረጋገጥ የቀረቡ ናቸው። በዚህ መሰረት ተመለከትን ያሉትን ለፍርድ ቤት ማስረዳታቸውን አቶ ወንድሙ ገልጸዋል።
ኮምፒውተሮቻቸውና ሞባይሎቻቸው ነበሩ። ኮምፒውተሩ ላይ የቶር መራራ ነው የሚል ማን እንደጻፈ የማናውቅ ጽሑፍ አሉ። ቶር መራራ ገቡ፣ ቁጭ አሉ። ኮምፒውተሩን ፓስወርዱን ንገረን ስሉ ዶክተር ፓስወርዱን ነገረ። ሲቲ የሆነ ባለሙያ ፋሲሊቴተር ነበረ። እሱ እየከፈተ አንዱ ምስክር 100 ገጽ ወረቀት ወረደ ያለ፣ ሌላው ምስክር ደግሞ 146 ገጽ ወረደ ያለ።
የዶክተር መራራ አምስት ጠበቆች ለምስክሮቹ መስቀለኛ ጥያቄ ማቅረባቸውን ጨምረው አስረድተዋል። በዚህ ችሎት ተገኝተው ምስክርነቱን ሲከታተሉ ከነበሩ መካከል ስሙ እንዲጠቀስ ያልፈለገ አንድ ጋዜጠኛ ለአሜሪካ ድምጽ እንደተናገረው ምስክሮቹ ደራራና ጌታቸው የተባሉ ሁለት ሰዎች ሲሆኑ ደራራ የተባለው አንደኛው ምስክር ማዕከላዊ የሄደው ቶሎሳ የሚባል ዘመዱን ለመጠየቅና ጌታቸው የተባለ ጓደኛውን አስከትሎ እንደሆነ ሲመሰክር፣ ሁለተኛው ምስክር ጌታቸው ደግሞ በመስሪያ ቤት ትዕዛዝ ለመርማሪዎች ሰነድ ለመስጠት ሲሄድ ያገኘው ኮማንደር እንዲታዘብ እንደጠየቀው መስክሯል። አንደኛው ምስክር ዶክተር መረራ ጉዲና ሹራብ ለብሰው ነበር ሲል፣ ሁለተኛው ጅንስና ሸሚዝ ለብሰው ነበር የሚል ምስክርነት ሰጥተዋል ተብሏል። አንደኛው ምስክር ዶክተር መረራ በኮማንደር አሰፋ ብቻ ታጅበው ነበር ሲል፣ ሁለተኛው ከኮማንደር አሰፋ በተጨማሪ ሁለት ፖሊሶች እንደነበሩ ገልጿል ተብሏል። አንደኛው ምስክር ከኮምፒውተራቸው ታትሞ የመጣውን ጽሑፍ ማንበቡን ሲገልጽ፣ አንደኛው ደግሞ ጽሑፎቹን አለማንበባቸውን ርዕሶቹንም እንኳን አለማየታቸውን ለፍርድ ቤት አስረድተዋል ብሏል ችሎት ተከታታዩ። አቶ ወንድሙ በበኩላቸው የምስክሮቹ ቃል መጣጣም አለመጣጣሙን በተመለከተ ፍርድ ቤት የሚወስነው ይሆናል ብለዋል። በሌላ በኩል ዶክተር መረራ ከዚህ ቀደም በካቴና የመታሰራቸው ጉዳይ እንደተቃለለላቸው ለችሎት አስረድተው፣ ጠያቂን በተመለከተ ግን ከተወሰነ ሰው በላይ በተለይ ደግሞ ከአንድ ጠበቃ በላይ እንዳይገባላቸው መከልከሉን በተመለከተ ለፍርድ ቤቱ አቤት ብለዋል ተብሏል። አቃቢ ሕግ ይመሰክሩልኛል ያላቸው ሌሎች ሁለት ምስክሮች በአድራሻቸው አለማግኘቱን የገለጸ ሲሆን በሚቀጥለው ቀጠሮ እንዲቀርቡ ተብሎ ለህዳር 21 2010 ዓ.ም ተለዋጭ ቀጠሮ ተሰጥቷል። በሌላ የፍርድ ቤት ዜና የቀድሞ የሰማያዊ ፓርቲ ህዝብ ግንኙነት አቶ ዮናታን ተስፋዬ የይግባኝ ክርክር ተሰምቷል። አቶ ዮናታን ፌስቡክ ላይ በጻፈው ጽሁፍ የሽብር ክስ ተመስርቶበት 6 ዓመት ከ6 ወር የተፈረደበት ሲሆን ጠበቃው አቶ ሽብሩ በለጠ ይህንን ተቃውመው መከራከሪያ አቅርበዋል። ፍርድ ቤቱም የግራ ቀኙን ክርክር አድምጦ ለብይን ቀጥሯል። በሌላ ተጨማሪ የፍርድ ቤት ዜና የቀድሞ የመኢአድ ፓርቲ አመራር አቶ ማሙሸት አማረ በአማራና በኦሮሚያ ክልሎች ተከስቶ የነበረውን ተቃውሞ ወደ ሁሉም የሀገሪቱ ከተሞች እንዲስፋፋ ሀገር ውስጥና ውጭ ሀገር ከሚገኙ ግለሰቦች ጋር በመገናኘት በመመልመል በማደራጀት ተንቀሳቅሰዋል በሚል ለቀረበባቸው ክስ ያቀረቡት መቃወሚያ ውድቅ ተደርጎባቸዋል። ፍርድ ቤቱ አቶ ማሙሸት ላይ የቀረበውን የሰነድ ማስረጃ ብቻ መርምሮ ብይን ለመስጠት ተለዋጭ ቀጠሮ ሰጥቷል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
የስርጭት መስመሮች መልእክት አለን።
ዝግጅቶቻችን በጥራት ይደመጡ ዘንድ ዘመናዊ ቴክኖሎጂ ያመጣቸውን መሳሪያዎች በመገልገል ለእናንተ ለተከበራችሁ አድማጮቻችን ወቅታዊ ዜናዎችን በጥራት ለማድረስ ጥረታችንን እንቀጥላለን።
ከፊታችን ሰኞ ጥቅምት 27 ጀምሮ ስርጭቶቻችንን የምታገኙት በአጭር ሞገድ በ19 ሜትር ባንድ በ15630 በ15490 በ15700 እና በ15785 ኪሎ ሄርትዝ በ22 ሜትር ባንድ በ13615 በ13775 እና በ13860 ኪሎ ሄርትዝ በ25 ሜትር ባንድ በ11720 በ11695 በ12040 በ12110 እና በ12140 ኪሎ ሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ይሆናል።
በተጨማሪም በተመሳሳይ ሜትር ባንድ መስመሮች ከሰኞ እስከ አርብ በየዕለቱ ከምሽቱ 2 ሰዓት እስከ ምሽቱ 2 ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታደምጡ እንጋብዛችኋለን።
ነገር የሰው ልጅ ከፋ ራሱን ሊያጠፋ ከአምላኩ ሲጣላ ይሉታል መሰሎቹ ሞኝ ጅል ተላላ። ተዉት አትከልክሉት ይጥፋ ይቃጠል ይብነንሳ። ሰሎሞን ኤሬሳ አረፈ።
ቀጥላ አጭር ግጥም ግስ መጋላ ትላለች። ከብት አረቡ ወዳጆቼ ፈረስ ያረቡ ነበር አያቶቼ። ልውረድ ከእንግዲያ ወደ ቆላው ሞቃት መጋላ ግስ ላርባ ያለ መደብ የሚያብብ አበባ።
ገጣሚ፣ መምህር፣ የፍልስፍና ሊቅ፣ ጋዜጠኛ ሰሎሞን ኤሬሳ በሰማንያ ዓመት ዕድሜው ትናንት ጥቅምት 23 2010 ዓመተ ምሕረት አርፏል። ሰሎሞን ኤሬሳ የዩናይትድ ስቴትሷ ሚኒሶታ የሚኒያፖሊስ ከተማ ነዋሪ የነበረ ሲሆን ከሥራው ገበታ በብርቱ ሕመም እስከተለየ ድረስ በሚኒሶታ ዩኒቨርሲቲ የሃይማኖት ንጽጽር ኮምፓራቲቭ ሪሊጅን የፍልስፍና መምህር ሆኖ ሲሠራ ቆይቷል። ሶሎሞን ኤሬሳ ከሰባት ወራት ሕመም በኋላ ትናንት ያረፈው ልጁ፣ ወንድምና እህቱ፣ ወዳጆቹና ዘመዶቹም በተሰበሰቡበት በመኖሪያ ቤቱ ውስጥ እንደሆነ ታናሽ ወንድሙ አምባሳደር ብርሃኑ ኤሬሳ ለቪኦኤ ገልጸዋል። ስለ አቶ ሰሎሞን ኤሬሳ ሕይወትና ሕልፈት
አምባሳደር ብርሃኑ እንዲህ አሉ።
ሰለሞን ኮንቬንሽናል ሰው አይደለም፣ ልዩ ሰው ነበረ። በጣም በእውነት
እንደ መደበኛ ሰው
አይደለም፣ በጣም ልዩ ሰው ነበር እና ብዙ ብዙ የተመራመረ ሰው ነው።
እርሶ ለመሆኑ ወንድም ስለሆኑ ከአቶ ሰለሞን ስራዎች እንደው የሚመስጡት ሁልጊዜ የሚያስታውሱት ይኖራል?
ስራው አይደለም እኔ ህይወቱ ነው የሚመስጠኝ። ለእኔ ወንድም ብቻ አይደለም፣ እናት አባቴ ልጅ ነው። ለእኔ አማካሪ ነው። እንዲሁም ቃል ስለማይኖረኝ ህሊናዬ ነው ለማለት እችላለሁ። የራሴን ሀሳብ የምሞክርበት ሰው ነው። አንድ ነገር ከታየኝ እንዲህ ሊሆን ነው፣ እንዲህ ላረግ ነው የምለው እና በጣም የተስተዋለ መልስ የሚሰጠኝ ጉሩ ነው። ቋንቋ በአማርኛ ላቀውም ጉሩ የነበረ በእውነቱ በእድሜ ከተኩል ያሉ
ጥልቀት የነበረ
ጥልቀት ያለው ሰው ነው። እርግጥ እንዲህ ስል ደግሞ የእሱን ምክር ሁሉ ሰምቼ ተራመድኩ ማለት አይደለም። አራምባና ቆቦ ነው አስተሳሰባችን። ግን ለማንኛውም ነገር እሱን ሳላማክር እሱ ላይ ሳላነጥር
ማገናዘቢያው ነበረ።
አዎ በጣም በጣም ነበረ። ጓደኛ ነው፣ ወዳጅ ነው። ደግሞ ሼክስፒር አንድ እንትን አለው አዝ ኮንስታንት አዝ ዘ ኖርዘርን ስታር፣
እንደ ሰሜን ኮከብ ቦታውን የማይሰጥ ማለት ነው።
የማይለቅ ቦታውን የማይለቅ ሰው ነው። እንዲህ አይነት ሰው ነው እንግዲህ አሁን እኛ ያጣ ነው።
ከአምባሳደር ብርሃኑ ኤሬሳ ጋር ያደረግነውን ሙሉ ቃለ ምልልስ ዌብሳይታችንና ፌስቡክ ገጻችን ላይ ያገኙታል። ሰሎሞን ኤሬሳ ሐምሌ 7 1929 ዓመተ ምህረት የተወለደው ከእናቱ ከወይዘሮ የሽመቤት ኤሬሳና ከአባቱ ከአቶ ኤሬሳ ዳንኪ ወለጋ ጠቅላይ ግዛት ከግንቢ 8 ኪሎ ሜትር ያህል ወጣ ብላ በምትገኝ ጩታ ቀበሌ ነበር። የሰሎሞን ኤሬሳ አስከሬን በራሱ ኑዛዜ መሠረት ነገ ቅዳሜ ከቀትር በኋላ በሚኒያፖሊስ የማቃጠያ ኅብረት ስፍራ እንደሚቃጠል ታውቋል። ሰሎሞን ኤሬሳ 3 መጽሐፎችን አውጥቶ አንባቢ እጅ ይገኛል።
ለሰሎሞን ኤሬሳ ቤተሰብ ለአድናቂዎቹ ሁሉ መጽናናትን እንመኛለን። አድማጮች፣ ዝግጅታችን ይቀጥላል። አሁን ለጥያቄው መልስ
የሰብአዊ መብቶች ተሟጋች ቡድኖችና ተቃዋሚዎች ካለፉት 2 ዓመታት ወዲህ እየጨመረ ሄዷል የሚሉትን የዜጎች እንግልት፣ ስራትና መገደል በመጥቀስ የኢትዮጵያን መንግሥት ሲተቹ መቆየታቸው ይታወቃል። ካለፈው መስከረም ወዲህ ግን የዜጎች ሕይወት የሚጠፋው በመንግሥቱ የጸጥታ ኃይሎች ብቻ ሳይሆን ወደ ሕዝብም ወርዶ የእርስ በርስ የመገዳደል መልክ ይዟል የሚሉ አሉ። የኢትዮጵያን ሁኔታ እጅግ አሳሳቢ አድርጎታልም ይባላል። ይህን አደገኛ አዝማሚያ ለመቀልበስ ከመንግሥት፣ ከተቃዋሚ ፓርቲዎች፣ ከማኅበረሰብ መሪዎች፣ ከሌሎችም ምን ይጠበቃል? በሁከቱ ዙሪያ ከእናንተ ከአድማጮቻችን የሰበሰብናቸውን ጥያቄዎች ሊመልሱልን ቃል ከገቡ 2 ምሁራን መካከል ዶክተር ያዕቆብ ኃይለማርያምን አግኝተናል። ዶክተር ያዕቆብ ከጡረታ በፊት በዩናይትድ ስቴትስ ቨርጂኒያ ጠቅላይ ግዛት ኖርፎክ ስቴት ዩኒቨርሲቲ የንግድ ሕግ ፕሮፌሰር ሆነው አገልግለዋል። በ1990ዎቹ የሩዋንዳ የዘር ጅምላ ፍጅት ደግሞ በዓለም አቀፉ የወንጀል ችሎት ዋና አቃቤ ሕግ ሆነው ሰርተዋል። በ1997ቱ የኢትዮጵያ ምርጫ ከቅንጅት ለአንድነትና ለዲሞክራሲ ፓርቲ እጩዎች አንዱ ሆነው በምርጫውም ባለድል እንደነበሩና በኋላም ከሌሎች መሪዎች ጋር ለእስር መዳረጋቸው አይዘነጋም። ሌላው ሊቀርቡልን ቃል ገብተው የነበሩት የኢትዮጵያ የመንግሥት ኮሚኒኬሽንስ ጉዳዮች ጽሕፈት ቤት የሚዲያ ልማትና ብዝሃነት ዳይሬክተር ጀነራል አቶ ታምራት ደጀኔ ነበሩ። በሰጡን ቀጠሮ መሠረት ደጋግመን ብንደውል ልናገኛቸው አልቻልንም። ለዛሬ አይቀርቡም እሳቸው ማለት ነው። አሁን ለክፍል አንድ ያዘጋጀነውን ትሰሙ ዘንድ መስመሩን ወደ ፕሮግራሙ አዘጋጅ ወደ ትዝታ በላቸውን መልስ።
በጣም ነው የማመሰግነው ዶክተር ያዕቆብ ለአድማጮቻችን ጥያቄ መልስ ሊሰጡን ስለተዘጋጁ። አሁን ኢትዮጵያ ያለችበትን ሁኔታ በጣም አሳሳቢ ነው የሚሉ በጣም ብዙ ሰዎች አሉ። እስቲ መጀመሪያ የእርስዎን አመለካከት ልጠይቅ።
እሺ፣ እንግዲህ ቮይስ ኦፍ አሜሪካ ሲባል እንግዲህ ያው ስታፉን ነው የሚይዘው እና እነሱም አቶ ንጉሴ መንገሻ፣ ዘሮ ትዝታ በላቸው፣ አቶ ሰለሞን ክፍሌ፣ አቶ አሉላ ከበደ፣ ወይዘሮ ጽዮን ግርማ ከደርግ ጊዜ ጀምሮ ለኢትዮጵያ የምታደርጉት ለዴሞክራሲ የምታደርጉት ተጋድሎ በማወቅ በኢትዮጵያ ሕዝብ ስም ምስጋና ያላቀርብላቸው እወዳለሁ። በመጀመር
በጣም አመሰግናለሁ ዶክተር ያዕቆብ፣ እግዜር ይስጥልኝ። በርካቶች ነን እዚህ የምንሰራውና የእርሶም ምስጋና በተቀሩትም ባልደረቦቻችን ስም ነው የምቀበለው። እግዜር ይስጥልኝ ዶክተር ያዕቆብ።
ጥሩ፣ እንግዲህ ወደ ጥያቄው ልግባና እንግዲህ እንደሚገባኝ ከሆነ እንዲሁም ብዙም ምሁራን እንደሚስማሙበት ሁሉ ዛሬ እያንዳንዱ ኢትዮጵያዊ የሚያስጨንቀው ጉዳይ በሀገራችን የመልካም አስተዳደር እጦት ወይንም ደግሞ የሙስና መስፋፋት ሳይሆን ፊታችን የተጋረጠው ጥያቄ በዚህ በተያያዘ ሁኔታ ሀገራችን አሁን ባለችበትን ሁኔታ በከቀጠለች ሀገራችን አንድነቷ ተጠብቆ በሀገርነት ትቀጥላለች ወይ የሚለው ብዙዎቹ ኢትዮጵያውያን ምሁራንም የውጭውንም የስነ መንግስት ሊቃንም ሁሉ መሰረታዊ ለውጥ ካልተደረገ በሀገርነት አትቀጥልም ብለው ደምድመዋል። ይሄ እንግዲህ ጉዳዩም ሙሉ በሙሉ እንደኛ የሚመለከታቸው ወገንተኛ ሆነ የሚያቀርቡት ሀሳብ ሳይሆን ጠቅላላውኑ እንደ ስኮላር የሚያቀርቡት ሀሳብ ነው። እና እንግዲህ በሀገርነት ልትቀጥል የምትችለው የብዙዎቹ ሀሳብ ነው። በገዢው ፓርቲ በኩል ጥልቅ ተሀድሶ በማድረግ ወይንም ደግሞ ሙስናን በመዋጋት አይደለም። ሀገራችን አለን ልንል የምንችለው የጥገና ለውጥ ሳይሆን መሰረታዊ ለውጥ ሲደረግ ብቻ ነው ህልውናዋን ማረጋገጥ የሚቻለው። ይሄ መሰረታዊ ለውጥ ምን እንደሆነ ህዝቡ በተደጋጋሚ ገልጿል። ሰላማዊ ሰልፍ በተደረጉበት አካባቢዎች ብዙ ሰላማዊ ሰልፍ ተደርገዋል በቅርብ ጊዜ። በእነኚህ አካባቢዎች በሰላማዊ ሰልፍ ተገለጸ ጥያቄው ኢህአደግ 26 ዓመት ቆይቷል፣ ከእንግዲህ በህዝብ ለተመረጠ መንግስት ያስረክብ የሚል አቋም ነው ያለው። እንግዲህ በህዝቡ በኩል ያለው ስሜት ይሄ ነው። ይሄ በግልጽ የሚታይ ነገር ነው እና በእውነት የሀገራችን አሁን ያለችበት ሁኔታ ሁላችንም የሚያሳስብ ነው። የሀገራችን ህልውናና አንድነት ጠብቆ ማስኬድ ደግሞ የሁላችንም ኃላፊነት ነው። እንዳውም ከእያንዳንዳችን ህይወት የበለጠ ዋጋ ያለው ነገር ነው። አባቶቻችንና አያቶቻችን እኮ ኢትዮጵያ በተጠቃች ጊዜ፣ ወረራ በተሰነዘረባት ጊዜ ደማቸውን ያፈሰሱት አጥንታቸውን የከሰከሱት የሀገር ህልውና የሀገር አንድነት ከህይወት ይበልጣል በሚል እምነት ነው። ስለዚህ ሁሉም ኢትዮጵያዊ በአሁኑ ጊዜ በእውነት በተቃዋሚነት ተሰልፎ ጣት ከመቆሰር ሌላ በሆነ መልኩ ተባብረን አንድነቷን ማስጠበቅና ህልውናውን ማስከበር ይመስለኛል። በአጠቃላይ የሀገራችን ሁኔታ እንደዚህ አስከፊ መሆኑን መግለጽ እወዳለሁ።
እሺ ዶክተር ያዕቆብ አመሰግናለሁ። ከእርሶ ጋር ሊቀርቡ ተስማምተው የነበሩት አቶ ታምራት ደጀኔ የኢፌዴሪ መንግስት ኮሚኒኬሽንስ ጉዳዩ ጽህፈት ቤት የሚዲያ ልማትና ብዝሃነት ዳይሬክተር ጀነራል ነበሩ። ስልካቸው አይነሳልንም ወይንም ችግር እንዳለው ነው የሚጠቁመው። ወደ ቀጣዮቹ ጥያቄ ልለፍ እሳቸው እስከሚገኙ ድረስ ለማለት ነው። አቶ ወንድ ወሰን ተክሉ ከአዲስ አበባ የላኩልን ጥያቄ የሚለው መንግስት በኢትዮጵያ ውስጥ ብሔር ተኮር ግጭቶችን ሆን ብሎ እያነሳሳ እያባባሰ ነው የሚል ሀሳብ ይሰማል። ይህ እውነት ሊሆን ይችላል ወይ? ይሄ መቼም አሳሳቢ የሆነ ጥያቄው መነሳት ስላለበት እንጂ እሳቸው እንግዲህ የሚጠቅሱት ለዚህ ምሳሌ የሚሆን በኢትዮጵያ ሶማሌ ክልልና በኦሮሚያ መካከል በተካሄደው ግጭት በተለያዩ አካባቢዎች ይህን የዘር ተኮር ግጭት መንግስት እያካሄደ ነው ከተባለ ህወሓት ኢህአዴግ ውስጥ የተነሳ አመጽ ለማዳከም ይሆን ወይ? ወይንስ የተለየ ድብቅ አጀንዳ አለ? ራሱ ቲፒኤልኤፍ ህወሓት መካከል ክፍፍል አለ ይባላል። ከዛ ደግሞ ትልቁ ጃንጥላ የሆነው ድርጅት ኢህአዴግ መካከል ራሱ ክፍፍል አለ ይባላል እና በዚያ ምክንያት ይሆን ወይ ይላሉ እኚህ ጠያቂ አቶ ወንድ ወሰን።
እንግዲህ በየአካባቢው የሚከሰቱ ግጭቶች በተለይ ዘርን ተኮር የሆኑት ግጭቶች ኢህአዴግ አወቀም አላወቀም ኃላፊነቱ ኢህአዴግ ነው። ዛሬ በስልጣን ላይ ያለው መንግስት ነው ይህን ሀገር በሰላም ለማራመድ ቃል የገባ ነው፣ በህገ መንግስቱ የማለ ነው። ሰላም የማስጠበቅ ኃላፊነቱ ኢህአዴግ ነው። አወቀም አላወቀም ሰላም ደፍርሶ ሰው በተጎዳ ጊዜ ተጠያቂው ኢህአዴግ ነው። ሁለተኛው ጥያቄ በመካከላቸው ምናልባት ልዩነት አለ ወይ መከፋፈል አለ ወይ የሚለው እዚህም በብዛት እንሰማለን። በእርግጥ መከፋፈል አለ የሚባል ነገር አለ እና መከፋፈል ባይኖር እኔ በእውነት ይገርመኝ ነበረ። ምክንያቱም በዚህ አይነት ሁኔታ ሀገር እየተደመሰሰ ሀገር እየጠፋ ጥቂት ሰዎች እንኳን አይ የለም አይሆንም ይህን ነገር መግታት አለብን የሚሉ ሰዎች ይጠፋሉ ብዬ አላምንም። ስለዚህ በመሀላቸው በእርግጥም መከፋፈል ሊኖር ይችላል። ሁኔታው የሚወልደው ነገር ነው። እንደው መቼም ሁሉም አይናቸው የተጨፈነ አምባገነኖች ናቸው ብሎ መደምደም በጣም አስቸጋሪ። ስለዚህ ሁኔታው የሚፈጥረው ነገር እንደመሆኑ መጠን ግን በውል በእርግጥ ተከፋፍለዋል ብሎ ማወቁ መቼም የውስጥ ሰው መሆን ያስፈልጋል። እኔ ደግሞ በዛ ጠጋ ያልኩ ሰውም አይደለሁም። ስለዚህ ሙሉ እውቀቱ የለኝም። ግን ሁኔታው መከፋፈልን የሚያስገድድና የሚፈጥር ነው ለማለት ነው።
ይሄም የህዝቡን ጭንቀት የሚያመለክት ነው። እጅግ በርካታ ጥያቄዎች ናቸው የመጡልን በድምጽም በኢሜይልም። አቶ ወንድ ወሰን ላነሱት ጥያቄ በተለይ ትግራይ ክልል አስተዳደርና በኦሮሚያ ክልል አስተዳደር መካከል በፌስቡክም ላይ ግብግብ ያለ ይመስላል። ምንድን ነው የኦሮሚያ ክልል የአንዳንድ ሰዎችን ስም በፌስቡክ ያወጣል። ኦሮሚያ ውስጥ በሚካሄደው ግጭት ላይ ቅስቀሳ ሲያደርጉ ተያዙ ወይንም ቦምብ ሲጥሉ እንደዚህ ያለ ስም ያወጣል። የተገደሉ ሰዎችም አሉ። በሌላ በኩል ደግሞ ከትግራይ ክልል አስተዳደር የተሰነዘረ ማስጠንቀቂያ አለ። ይሄ ነው ክፍፍል አለ ወይ የሚለውን የሚያስነሳው ዶክተር ያዕቆብ።
አሁን ትክክል ነው። በእውነት ክፍፍል የሚያስነሳው እንዲህ አይነቱ ነገር የማይቀር ነገር ነው። በየፌስቡክ የሚነበበው በጣም የሚያሳዝን እንደዚያ ጫፍ ነቅቶ እስከ ሩዋንዳ አይነት ሊወዳደር በሚችል ደረጃ ዘልቋል እና በአንዳንዴ የት ነው ያለሁት ኢትዮጵያ ነው ያለሁት ብዬ የምጠራጠርበት ጊዜ አለ እና እርግጥ ነው በጣም ብዙ አሰቃቂ ነገሮች ይጻፋሉ። አይቻልም እንግዲህ እሳት ከሌለ ጭስ አይኖርም። ነባራዊ ሁኔታው ይሄ
ክቡራትና ክቡራን አድማጮች ለጥያቄው መልስ በነገው ምሽት ይቀጥላል። ሰፋ ያለውን ክፍል እንድታደምጡ እንድትከታተሉ እንጋብዛለን። ተከታዩ አፍሪካ በጋዜጦች ነው። አዘጋጅና አቅራቢ አዳነች ፍስሐዬ ነች።
አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። ባለፉት 2 ዓመታት ውስጥ ለተካሄዱት ተቃውሞዎች መንስኤ የወጣቶች ሥራ አጥነት ነበር ሲሉ የማስታወቂያ ሚኒስትር ነገሪ ለንጮ ገለጹ። በደርግ አገዛዝ ወቅት የጦርነት ወንጀል በመፈጸም የተከሰሰ እሾት አለሙ በሄግ ኒዘርላንድስ ለፍርድ ቀረበ። ዩናይትድ ስቴትስ ለአፍሪካው ጸረ አሸባሪነት ኃይል 60 ሚሊዮን ዶላር ለመስጠት ቃል ገባች የሚሉት ርዕሶች ነው በዛሬው ቅንብራችን የምንመለከተው። የአፍሪካ ኒውስ ድረገጽ በዘገበው መሰረት የኢትዮጵያ ማስታወቂያ ሚኒስትር ነገሪ ለንጮ ከቢቢሲ ማለት ከብሪታንያ የዜና ስርጭት ኮርፖሬሽን ጋር ባደረጉት ቃለ መጠይቅ አምናና አቻምና በአንዳንድ የኢትዮጵያ ክፍሎች የተካሄዱት ተቃውሞዎች መንስኤ በሀገሪቱ ያሉት ዩኒቨርሲቲዎች በየዓመቱ የሚያስመርቋቸው ተማሪዎች ስራ አጥ መሆን ነው ብለዋል። ሚኒስትሩ አያይዘውም በዛን ጊዜ የተካሄዱት ተቃውሞዎች አሁን ካለው ውጥረት ጋር የተያያዙ አይደሉም ብለዋል። ካለፉት 2 አስርተ ዓመታት ወዲህ ሀገሪቱ ወጣቶች የትምህርት ዕድል እንዲያገኙ ባደረገችው ጥረት ምክንያት አብዛኞቹ ወጣቶች ተምረዋል። በአሁኑ ወቅት በሀገሪቱ 40 የሚሆኑ ዩኒቨርሲቲዎች ስላሉ በብዙ ሺህ የሚቆጠሩ ተማሪዎች በየዓመቱ ይመረቃሉ። መንግሥት ታዲያ የተመረቁት ወጣቶች የሥራ ዕድል እንዲያገኙ ልዩ ባጀት መድቧል ሲሉ የማስታወቂያው ሚኒስትር መናገራቸውን አፍሪካ ኒውስ ድረገጽ ላይ የወጣው ጽሑፍ ጠቅሷል። ከአንድና ከሁለት ዓመታት በፊት በተቃውሞ የተሳተፉ በብዙ ሺህ የሚቆጠሩ ወጣቶች በአሁኑ ወቅት በምርት በአምራችነትና በእርሻ ስራ ተሰማርተዋል። ይሁንና ገና የሚመረቁ በብዙ ሺህ የሚቆጠሩ ወጣቶች ስላሉ ለእነሱም የሥራ ዕድል መፍጠር ያስፈልጋል በማለት አስገንዝበዋል። ተቃውሞው በዘር አድሎና በዘር ማግለል ላይ የተመሰረተ ነው የሚለውን ግን የኢትዮጵያው የማስታወቂያ ሚኒስትር ፈጽሞ እንደማይቀበሉ አፍሪካ ኒውስ ድረገጽ ላይ የወጣው ዘገባ ሲያወሳ ሁሉም የኢትዮጵያ ክልሎች ራሳቸውን የማስተዳደር መብት ስላላቸውና ፌዴራል መንግስቱ ደግሞ ከክልሎቹ የተውጣጡ ሰዎች ያሉበት በመሆኑ ለዘር አድልዎ የሚያመች መሰረት የለም ማለታቸውን ዘገባው ጠቁሟል። በሄግ ኒዘርላንድስ በጭካኔ ተግባሩ በሚታወቀው የደርግ አገዛዝ ወቅት ወታደር የነበረ ሰው ባለፈው ሰኞ ፍርድ ቤት ቀርቦ በዛን ወቅት ለተፈጸሙ ወንጀሎች ተጠያቂ አይደለሁም ማለቱን ዋሽንግተን ፖስት ጋዜጣ ላይ የወጣ ዘገባ ገልጿል። ሸቶ አለሙ የተባለ የ63 ዓመት ዕድሜ ተጠርጣሪ በሄግ ችሎት ለተሰየሙት ዳኞች ክሱ የተመሰረተበት ሰው እኔ አይደለሁም ተሳስታችኋል ሲል ማስተባበሉን ዘገባው ጠቅሷል። የሰለባዎቹ ጠበቃ ጎራን ስሉተር የዳች መንግስት ያለፉት ወንጀሎች የተፈጸሙት በሌሎች ሀገሮችም እንኳን ቢሆን ለፍርድ ለማቅረብ ስላለው ቁርጠኛነት እጅግ ወሳኝ መልእክት ያስተላልፋል ብለዋል። ይህም ማለት በወንጀል የሚጠረጠሩ ሰዎች ምንጊዜም ቢሆን ከፍርድ እንደማያመልጡ ያሳያል ሲሉም አስገንዝበዋል። የረጅም ጊዜ የኒዘርላንድስ ነዋሪና ዜጋ የሆነው እሸቱ አለሙ በአምባገነኑ የመንግስቱ ኃይለማርያም አገዛዝ ወቅት በሰቆቃ ሰዎችን መግደል ያካተቱ የጦርነት ወንጀሎችን በመፈጸም ነው የተከሰሰው። ጥፋተኛ ሆኖ ከተገኘ የዕድሜ ልክ እስራት ይጠብቀዋል። አንዳንድ ጠበብት እንደሚሉት 150,000 የሚሆኑ የዩኒቨርሲቲ ተማሪዎች፣ ምሁራንና ፖለቲከኞች በመንግስቱ ኃይለማርያም አገዛዝ ወቅት ተፈጅተዋል። በተጨባጭ ስንት በተቃዋሚነት የሚጠረጠሩ እንዳለቁ ባይታወቅም እንደ አውሮፓ አቆጣጠር ከ1977 እስከ 1978 ዓመተ ምህረት በነበረው ጊዜ ውስጥ ቀይ ሽብር በሚል ስያሜ በመንግስት የተፈጸመው የግፍ ግድያ በአፍሪቃ ባልታየ መልኩ ዘግናኝ እንደነበር ዋሽንግተን ፖስት ጋዜጣ ላይ የወጣው ዘገባ ጠቅሷል። ተከሳሹ ከዳኛ ማሪት ሬንከንስ ለቀረበለት ጥያቄ መልስ ሲሰጥ ኢትዮጵያ ውስጥ ወታደር እንደነበረ፣ ወደኋላ ለመንግስቱ አገዛዝ ፕሮፓጋንዳ በማስተላለፍ ተግባር እንደተሰማራ፣ በዚህ ስራው ለመሰልጠንና ስለ ማርክሲዝም ርዕዮተ ዓለም ለመማር ወደ ሞስኮ ተልኮ ተምሮ እንደተመለሰ መግለጹን ዋሽንግተን ፖስት ጋዜጣ ላይ የወጣው ዘገባ ጠቅሷል። ተከሳሹ እሸቱ አለሙ ፈጸማቸው ከተባሉት ወንጀሎች መካከል እንደ አውሮፓ አቆጣጠር በ1978 ዓ.ም በ75 እስረኞች ላይ የፈጸመው የግድያ ትዕዛዝ እንደሆነ፣ እስረኞቹ በቤተ ክርስቲያን ተገድለው አስከሬናቸው በግፍ መቃብር ላይ መወርወሩን ዋሽንግተን ፖስት ጋዜጣ ድረገጽ ላይ የወጣው ዘገባ ጠቁሟል። ተከሳሹ ግን ተጠያቂ አይደለሁም ማለቱን ዘገባው አክሏል። በአሁኑ ወቅት ዋሽንግተን ዲሲ የሚኖሩት ሰበነ አደመ እንደ አውሮፓ አቆጣጠር በ1978 ዓ.ም የ32 ዓመት ዕድሜው የሁለተኛ ደረጃ ትምህርት ቤት አስተዳዳሪ የነበረ ወንድማቸው በላቸው አደመ እሸቱ አለሙ እንዲገደሉ ትዕዛዝ ካስተላለፈባቸው መሃል እንደነበር ገልጸው ፍትህን ለማግኘት እየጠበቅኩ ነው ማለታቸውን የዋሽንግተን ፖስት ጋዜጣ ድረገጽ ላይ የወጣው ዘገባ ጠቅሷል። ያኔ ከሞት የተረፉ ወርቁ ዳመና ይፍሩ የተባሉ ደግሞ እሸቱ አለሙ እንደ አውሮፓ አቆጣጠር በ1978 ዓ.ም በእስር ቤት ቅጥር ግቢ በነበረ ቤተ ክርስቲያን ብዙ እስረኞች እንዲገደሉ አዟል። ስም ዝርዝራቸውን አንድ በአንድ ቆጥሮ ካጣራ በኋላ ልዩ ኃይሎች እስረኞቹን ዘርረው እያነቁ ገድለዋቸዋል ሲሉ በፍርድ ቤቱ ቀርበው ቃላቸውን እንደሰጡ አሶሺየትድ ፕሬስ የዜና አገልግሎት ጠቁሟል። ኒውዮርክ ታይምስ ጋዜጣ ደግሞ ዩናይትድ ስቴትስ ባለፈው ሰኞ ከአምስት የአፍሪካ ሀገሮች ለተውጣጣው በተባበሩት መንግስታት ድርጅት ለሚደገፍ ጸረ አሸባሪዎች ኃይል 60 ሚሊዮን ዶላር ለመስጠት ቃል መግባቱን ዘግቧል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን በተባበሩት መንግስታት ድርጅት ደግሞ የአሜሪካ አምባሳደር ኒኪ ሄሊ ይፋ ያደረጉት የመንግስታቱ ድርጅት የጸጥታ ምክር ቤት ኃይሉ ስለሚንቀሳቀስበት ሕግና ስርዓት በማይከበርበት ሰፊ ሳህል ክልል ጉዳይ በተነጋገረበት ወቅት ነው። አሸባሪነትን የማሸነፍ ጉዳይ የሚወሰነው አሸባሪ ድርጅቶች በማንኛውም አህጉር መጠጊያ እንደማያገኙ በማድረግ ላይ ነው ሲሉ ቲለርሰን በሰጡት መግለጫ ገልጸዋል። ጉዳዩ ገና በሀገሪቱ ምክር ቤት መጽደቅ ይኖርበታል። 5,000 የወታደሮችና የፖሊስ ኃይል አባላት ያሉት ወታደራዊ ኃይል ከቡርኪና ፋሶ፣ ከቻድ፣ ከማሊ፣ ከሞሪታንያና ከኒጀር የተውጣጡ አባላት ይኖሩታል። አምስቱ ሀገሮች ተባብረው ይህን ወታደራዊ ኃይል ባለፈው የካቲት ወር የመሰረቱት በሳህል ክልል ከጽንፈኛ ቡድኖች ህገ ወጥ በሆነ መንገድ ሱስ አስያዥ መድኃኒትና ሰው አሸጋጋሪዎች የሚደቀንባቸውን እየጨመረ በመሄድ ላይ ያለውን አደጋን ለመታገል እንደሆነ ኒውዮርክ ታይምስ ጋዜጣ ድረገጽ ላይ የወጣው ዘገባ ጠቅሷል። አድማጮች፣ የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።
ተከታዩ ዘገባ ወደ ሄግ ሆላንድ ይወስደናል።
በሄግ ላይ ያስቻለው ፍርድ ቤት ትናንት በቀይ ሽብር ዘመቻ ከሰባ በላይ ወጣቶችን በመግደል በተጠረጠሩት የመቶ አለቃ እሸቱ አለሙ ጉዳይ የምስክሮችን ቃል አድምጧል። ችሎቱ የደርግ አባል በመሆናቸው ብቻ ይቅርታ የጠየቁትን የተከሳሹን የእምነት ክህደት ቃልም ሰምቷል። ተከሳሹ አቶ እሸቱ የተለያዩ የቴክኒክና የዓይን እማኞች ማስረጃዎች ቢቀርቡባቸውም የያዛችሁት የተሳሳተ ሰው ነው በሚለው የማስተባበያ አቋማቸው ጸንተዋል። ደርሶብናል ያሉትን በደል ለፍርድ ቤቱ ካቀረቡት ሰባት ምስክሮች ሶስቱን አሉላ ከበደ አነጋግሮ ተከታዩን ይዟል።
አቶ አብርሃም ብዙነህ፣ አቶ አለሙ ጥሩነህ፣ አቶ አሰፋ ወርቅነህና አቶ ግርማ ለማ። ከአቶ አብርሃም ልጀምር። አቶ አብርሃም፣ ይሄ ሂደት ከመጀመሩ በፊት ከእርሶ ጋር አጠር ያለ ቃለ ምልልስ አድርገናል። እስኪ የችሎቱን ድባብ መመልከት እንሞክር። ዛሬ ችሎቱ ምን ይመስል ነበር? ምን ያህል ሰዓት ችሎት ውስጥ ቆያችሁ አቶ አብርሃም?
አሁን ችሎቱ ዛሬ በኢትዮጵያ ሰዓት አቆጣጠር ከጠዋቱ 3 ሰዓት ተኩል ጀምሮ 6 ሰዓት ከዛ እንደገና ደግሞ ከሰዓት በኋላም ቀጥሎ ነበረ። 9 ሰዓት አካባቢ እዛው ነበረ።
ምንድን ያደረጋችሁት? ከዚህ ቀደም አቃቢ ሕግ ጠበቆች፣ የተከላካይ ጠበቆችና በዳኝነቱ የሚሳተፉ ሰዎች ዋሽንግተን ዲሲ ድረስ መጥተው የእናንተን ምስክርነት ያደመጡበት ተዘዋዋሪ ፍርድ ቤት ከዚህ ቀደም ቃላችሁን የሰሙ ይመስለኛል። ትንሽ ፈታ አድርገው ያስረዱንና የአሁኑ በምን ይለያል? በችሎት ቀርባችሁ የሰጣችሁት ቃል
ከዚህ በፊት የተደረገው ያው የጊዜያዊ ፍርድ ቤት ዋሽንግተን ዲሲ መጥተው የእሱም ተከላካይ ጠበቃ ቀርቦ ለእኛም ደግሞ ጠበቃ ቀርቦ ከዚህ ከኔዘርላንድ ዳኛና አቃቤ ሕግ አንድ ፍርድ ቤት ተቋቁሞ ከኛ ቃላችን ተቀብለዋል። ጊዜያዊ ዋሽንግተን ዲሲ ምርመራው በሙሉ ያን ጨርሰዋል። ከኛ ጋር ያለው ይህ አንድ ዓመት ይሆናል እና በዚህኛው ያው የተጎጂ ቤተሰቦችን ቤተሰቦቻችን የተገደለብን እዛውም ውስጥ በስር ውስጥ አብሮ 3 ዓመት ከዛም በታች የነበሩ የአይን ምስክሮች ያው እሱ ባለበት ንግግር እንዳናደርግ የተጋበዝ ነው። ያው በተራ ሁላችንም ተናርቀናል። ጊዜው ትንሽ የሚረብሽ ጊዜ ነበረ። ጥሩ አልነበረም።
የሚረብሽ ነበር ሲሉ በቦታው የቀረበው ማስረጃ ነው? ጊዜውን የሚያስታውሱ ሁኔታዎች ናቸው? ምንድን ነው የሚረብሽ ነው ያሉት?
በጊዜው እንግዲህ እዛም ውስጥ የነበሩ የአይን ምስክሮች እሱ የደረሰባቸውን ስቃይ፣ ይደረግ የነበረውን እስር ቤት ውስጥ የነበረውንም ግርፋት፣ በቀላሉ እየተጎተቱ እየወጡ በሌሊት እንዴት አውጥተው እንዴት እንደሚገደሉ እነኚህ የመጀመሪያ የአይን ምስክሮች ስለሆኑ የደረሰባቸውን እኔ እንዲሆኝ ያለው ብሎ አንድ ሰው ሲያወራ እሱ ባለበት ያ ሲነገር ያን ሰው እያየ የእሱ ጉዳይ ሲነገር ትንሽ የሚከብድ ነው እና ብዙዎቹ ያለቀሰው ምን እያለ የነበረ ንግግር የሚያደርገው ትንሽ የሚረብሽ ጊዜ ነበር።
ይህ የሚረብሽ ሁኔታ ጊዜው እጅግ ዘግናኝ እንደነበር ወጣቶች በቁጥር ከሚገመተው በላይ የረገፉበት ጊዜ መሆኑ ይታወቃል። አቶ አለሙ ወደ እርሶ ልምጣ።
አቤት።
አቶ አብርሃም እንደገለጹት ያን የሚያሳዝን የሰቆቃ ጊዜ በቀጥታ በደሉ ከደረሰባቸው የጊዜ ወጣቶች ውስጥ አንዱ እንደነበሩ፣ በዚህም የክስ ሂደት ውስጥ ደርሶብኛል የሚሉት ሊያስረዱ ከቀረቡት ውስጥ ኖትና በጊዜው የምን ያህል እድሜ ወጣት ነበሩ? በእርግጥ በተጨባጭ የደረሰቦት ምንድን ነው? ፈጻሚው አቶ እሸቱ ስለመሆናቸውስ ምን ማስረጃ አለዎት?
እንደተባለው በ70 ዓመተ ምህረት ነው ይህ ጉዳይ የተፈጸመው እና በዛ ጊዜ ሁላችንም ወጣቶች ነን። እንግዲህ 17 18 16 በአብዛኛው የሀይ ስኩል ተማሪ ነበረ። በዛ አካባቢ ያለ ወጣት ነው እና በወቅቱ ኢህአፓ በሚል ድርጅት ተሰባስባቸዋል በሚል በደርግ መንግስት አማካኝነት በጎጃም ክፍለ ሀገር ብቻ ሳይሆን በተለያዩ ወረዳ አውራጃዎች እና ዋና ከተማዎች የተፈጸመ ግድያ ነው። የእኛን እንትን የሚለው አቶ እሸቱ ከ120ዎቹ ደርግ አባላት ተብሎ ሀገሪቷን ካመሱትና እስካሁን ድረስ ባለው ሀገራችን የኢትዮጵያ ውድቀት ተጠያቂ ከሆኑ ሰዎች አንደኛው ነው። ወደ ጎጃም ክፍለ ሀገር የመጣው እንግዲህ ባሳየው ለደርግ ታማኝነት የጎጃም ክፍለ ሀገር ተጠሪ ሆኖ ነው የመጣው። ሁሉን ነገር ፈጣሪ አድራጊ ነው። በሌላ በኩል እንዲኖር አስተዳደሩ ያን ያህል እንትን የሚል አልነበረም።
በወቅቱ ሌላ የአስተዳደር ኃላፊነቱን የያዙ ሰው ቢኖሩም ሁሉን ፈጻሚው ግን አቶ እሸቱ አለሙ ናቸው እያሉኝ ነው። እስኪ በማስረጃ ይስጡን። ጊዜው የሩቅ ዘመንም ቢሆን የልጅነት ጊዜና የወጣትነት ጊዜም ቢሆን እርስዎ ያሉት እስር ቤት ውስጥ የተፈጸመ ለፍርድ ቤቱም ያቀረቡት እሳቸው መሆናቸውን የማይጠራጠሩበት በደል ምንድን ነው? በእርስዎም ይሁን በሌሎች የዛን ጊዜ ጓደኞቹ ላይ የደረሰ
ጊዜው በጣም ረዥም ቢሆንም በአሁኑ ሰዓት ልናስታውሳቸውና ልንረሳቸው የማይገቡን አንዳንድ ነገሮች ነበሩ። በተለይ እኔ ምክትል መቶ አለቃ እሸቱ ነው የሚባለው፣ አሁንም በፊት ከማውቀው ለውጥ አልነበረውም። ለምርመራ ከአዲስ አበባ ከማዕከላዊ ከቱ ሰዎች እንዲመጡ አድርጎ ነው ምርመራ ያካሄደ እና ምርመራው በሚካሄድበት ጊዜ ቢያንስ በቀን አንዴ ወይም ሁለቴ ይመላለሳል እና ትዕዛዝ ይሰጣል። ከዛም በኋላ ሁሉም ምርመራ ተካሂዶ ተገርፎ ተሰቃይቶ በምርመራ ጊዜ እዛው የሞቱ ሰዎችም አሉ። ብዙዎች ህሊናቸው ሁሉ የሳቱ አሉ። በተደጋጋሚ ይገረፉ አሉ። ያ ሁሉ በሚደረግበት ጊዜ እየመጣ ሁሉ ነገር የሚያደርግ እና መመሪያ ሲሰጥ የበላይ እሱ ነው። ከዛም በኋላ ወደ ከጎጃም ክፍለ ሀገር ወጥቶ በሚሄድበት ጊዜ ምርመራው እንዳለቀ በሶስት መድቦ አንደኛው ምድብ አብዮቱ ይማረኝ አይነት ነገር ብሎ ወደ አብዮቱ ካምፕ እንዲመለስ እና ወደ የቦታው እንዲሄድ ተብሎ ሎሰናድ ፓርት አለ። በሌላ በኩል ደግሞ ለሶስት ዓመት የተፈረደባቸው ይህንኑ እኔ ከመጀመሪያው ጀምሮ ነው የነበርኩት እና እሱ ለሚጠየቀው ጥያቄ ፖለቲካም አልነበረም፣ ሽብርም አልነበረም፣ የገደልኩት ሰው የለም፣ ሁሉ ነገር ነው የካደው። በጣም የሚያሳዝነው ነገር ትንሽ እኳ ጸጸት የለውም።
አድማጮች፣ በሰዓት እጥረት ምክንያት ከሶስቱ ምስክሮች አንደኛውን የአቶ ግርማ ለማ ለማካተት አልቻልንም። ሙሉውን ከድረገጻችን እና ከፌስቡክ እንድታደምጡ እንጋብዛለን። በዚሁ እንሰናበታለን። የትግርኛ ቋንቋ ስርጭት ይቀጥላል። በእኛ በኩል